በናይጄሪያ ጨቅላ ህፃናትን የመግደል አጉል ባህል እንዲያበቃ ከ20 አመታት በፊት የተጀመረው አገር በቀል ዘመቻ ስኬት እያገኘ መምጣቱን ይሆናል ዛሬ የምሽቱ ዲሞክራሲ በተግባር ፕሮግራም የሚመለከተው ርዕስ። ባሶ ኮሞ በመባል የሚታወቁት ናይጄሪያውያን መንታ የተወለዱና የቆዳ ቀለማቸው የነጣውን ጨምሮ እርኩስ መንፈስ አድሮባቸዋል ብለው የሚታመኑ ህፃናትን የመግደል የቆየ ልማድ አላቸው። ሆኖም በአንድ የአካባቢው ሚስዮናዊና በመንግስት በዘመቻ መልክ የተጀመሩ ጥረቶች እነዚህን የመሰሉ ግድያዎች እንዲቀንሱ እየረዱ ነው። ቺካ ኦዱዋ ከዋና ከተማዋ ከአቡጃ ያጠናቀረችው ዘገባ አለ። ሶሎሞን ክፍሌ ለቀጣዩ ዝግጅት አሰናድቶታል።
ሄንሪክና ሄንሪካ የተባሉትን መንትዮች ጨምሮ በጣም ብዙ ህፃናት በማህበረሰቦቻቸው ዘንድ የሚታመኑት እርኩስ መንፈስ እንዳለባቸው ተደርገው በመሆኑ ሊገደሉ ተዘጋጅተው ነበር። ስቲቨን አጃይ ባይን ሄሪቴጅ ሆም ፋውንዴሽን የተባለው ምግባረ ሰናይ ድርጅት መስራችና ዋና ስራ አስኪያጅ ናቸው። ስለ ሁኔታው ያስረዳሉ።
Multiple births are not acceptable to them. And when they deliver such children,
በዚያ አካባቢ ከአንድ ልጅ በላይ መውለድ ተቀባይነት የለውም። ከተወለዱም እንዲሞቱ መርዛማ እጽ ይሰጣቸዋል። የቆዳው ቀለም ነጭ ሆኖ ብቻውን የተወለደ ከሆነም ባዶ ክፍል ውስጥ ማንንም እንዳይነካው ተደርጎ ይዘጋበታል። ምክንያቱም መጀመሪያውኑ እርኩስ መንፈስ የተጠናወተው የሚል ላቤላ ተለጥፎበታልና ነው። ያን ጨቅላ ማንም ሊያጠባ አይፈልግም። የሚቀመስ እህልና የሚጠጣ ውሃ ይከለከላል። እናቱ የሞተችበት ሕፃንም ከሆነ እርኩስ መንፈሱ የገደላት ተደርጎ ስለሚቆጠር ወደ ሌላ ሰው እንዳይተላለፍ ስለሚፈልጉ የሙት ልጆች በሕይወት እንዳይቆዩ ያደርጋሉ።
ስቲቨን አጃይ ከዋና ከተማዋ አቡጃ ወጣ ብሎ የሚገኝ አንድ የሕፃናት ነፍስ አድን ማዕከል ያስተዳድራሉ። እንደ አንድ የክርስትና እምነት ተከታይ ሚስዮናዊ ይህን መስራቱ የሃይማኖታዊ ተልኳቸው አንዱ አካል መሆኑን ያምናሉ። እዚህ ስቲቨን አጃይ በሚያስተዳድሩት ማዕከል ግቢ ውስጥ ለምጽ የቆዳ ቀለማቸውን ያነጣው ሁለት ወይም ሦስት ሆነው በአንድነት የተወለዱ የላይኛው የፊት ጥርሶቻቸው ያገጠጡ ሕፃናት ሳይቀሩ ይታያሉ። አጃይ ማዕከሉን የከፈቱት እንደ አውሮፓውያን ዘመን አቆጣጠር በ2004 ዓመተ ምህረት ሲሆን ከዚያን ጊዜ ጀምሮ እነዚህን የመሳሰሉ ሕፃናት እየሰበሰቡ ይንከባከባሉ። በአሁኑ ወቅት በማዕከል ውስጥ 119 ሕፃናት ይገኛሉ። አጃይ ዕድሜያቸው ከፍ ከፍ ያሉት ልጆች ጠዋት ወደ ትምህርት ቤት መሄዳቸውንም ያረጋግጣሉ። ከጥንት ጀምሮ በአቡጃና አካባቢዋ የኖሩ ናይጄሪያውያን ሕፃናትን በመግደል አጉል ባህል ይታወቃሉ። ባልደረባችን ቺካ ኦዱዋ እንዲህ ትላለች።
Twins were born in this compound many years ago. The twin babies were
ከረጅም አመታት በፊት እዚህ ቅጥር ግቢ ውስጥ መንታ ልጆች ተወልደው ነበር። ልጆቹ ተገደሉ። ኋላ ወላጆች የመስዋዕትነት ማቅረቢያ ስፍራ ቆሙ። የቤተሰቡ እምነት የማቾቹ ህፃናት መንፈስ በዚያ ስፍራ ይኖራል የሚል ነው። በመሆኑም ቤተሰብ በአመት ሁለት ጊዜ ዶሮና ፍየል በዚያ ስፍራ ያረደ መስዋዕትነት ያቀርባል። ያን በማድረጋቸውም የህፃናቱ መንፈስ ተመልሶ መጥቶ ማህበረሰቡን እንዳይበቀል ይከላከላል የሚል እምነት አላቸው።
አልካሊ ማጋጂ የአንድ መንደር መንፈሳዊ መሪ ናቸው። ካይዳ ተብለው ይታወቃሉ።
ከመንትዮች ልጆቹ በስተጀርባ ያለው መንፈስ በህዝባችን ዘንድ የሚታመነው እርኩስና የማይፈለግ ተደርጎ ነው። አመጣጡም ከሰይጣን ነው የሚል እምነት ነው ያላቸው። እኛ ኦታዮቺ ብለን የምንጠራው አምላክ አለን። ህፃናቱን በመስዋዕትነት መልክ የምናቀርበውም ለዚያ አምላካችን ነው። እኛ ህፃናቱን የምንጠረጥራቸው እንደ ጠንቋይና አስማተኛ ነው። በዚህ ምክንያት ነው የምናጠፋቸው።
የናይጄሪያ መንግስት የህፃናትን ግድያ መመርመር የጀመረው እንደ አውሮፓውያን ዘመን አቆጣጠር በ2013 ዓመተ ምህረት ነው። ይኸው ከዚያን ጊዜ ጀምሮም ያን አጉል ባህል ለማጥፋት ዘመቻ ከፍቷል። ዶክተር ማቲዩ አሺኮኒ እንደሚሉት የአካል ጉድለት ያላቸው ህፃናት ጭምር የጥቃት ኢላማዎች ናቸው።
If a kid is born with a cleft lip or cleft palate, which
አንድ ህፃን ሲወለድ ከንፈሩ የተሰነጠቀ ከሆነ ወይም የራስ ቅሉ ከገዘፈ በህክምና ቋንቋ ሃይድሮሴፋለስ እንለዋለን ለጥቃት ይጋለጣል።
ዶክተር ማቲዮ አክለው ግን በመንግስቱና በሚስዮናዊው ቄስ የተጀመረው ዘመቻ ጥሩ ውጤት እያስመዘገበ ነው። አሁን በናይጄሪያ በሕፃናት ልጆች ላይ የሚፈጸመው ግድያ ቀንሷል። አሊሻ አዩባ ዘንድሮ ነው መንታ ልጆችን የወለደችው። ሕፃናቱንም ሕይወታቸው ሊጠበቅ ይችላል ብላ ወዳመነችበት ማዕከል ወስዳ ለመስጠት ወስናለች። አጃይ የማዕከሉ ዳይሬክተር ከመንግሥት ጋር ብቻ ዘመቻ ማካሄድ ሳይሆን ከአካባቢው የማኅበረሰብ መሪዎች ጋርም እየተገናኙ ጎጂውን የቀደሙ አባቶች የሚጠቀሙበትን ባህል ለማስቀረት ይጥራሉ። ባቱሬ ዳንጋና አንደኛው ሽማግሌ ናቸው።
በዚያ አካባቢ መንታ የተወለዱ ልጆችን በሕይወት በማየታችን ተደስተናል። ምንም ችግር የለም።
ካቱሬ የተባለው መንደር የመጀመሪያው ሆኗል የሕፃናት እንግድያ ለማስቆም የተስማሙ ማኅበረሰቦች መኖሪያ። በሌሎች መንደሮች ውስጥ ግን አሁንም በድብቅ ይካሄዳል ግድያው። ከጥቂት ወራት በፊት ለምሳሌ በአንድ መንደር ውስጥ የተወለዱ መንትዮች የደረሱበት መጥፋቱን ነዋሪዎች ተናግረዋል። አሁንም ባልደረባችን ሺካ ኦዱዋ ታስረዳለች።
በዚህ አካባቢ ያሉ ማህበረሰቦች እርኩስ መንፈስ አለባቸው ብለው ያመኗቸውን ሕፃናት ለመግደል የተለያየ ዘዴ ይጠቀማሉ። አፍነው ሊገሏቸው ይችላሉ፣ ቆራርጠው ሊጥሏቸው ወይንም ዝም ብለው ሕይወታቸው እንዲያልፍ ሊተዋቸው ይችላሉ። መርዝነት ያላቸው ቅጠላቅጠልና እጽ እየሰጡ የሚፈጇቸውም ብዙዎች ናቸው።
ወደ ነፍስ አድን ማዕከሉ ስንመለስ ግን ሕፃናቱ በየግል ዕለታዊ ፍላጎቶቻቸው ተጠምደው እናገኛለን። ሲቦርቁ ማየት ያስደስታል። በዳይሬክተሩ ስቲቨን አጃይ ገለጻ
እዚህ ባይመጡ ኖሮ አንዳቸውም እንኳ በሕይወት ይቆያሉ ብዬ አላስብም ነበር።
እነዚህ በማዕከሉ የተሰበሰቡ 119 ሕፃናት ወደፊት አንዳቸውም እንኳ ወላጆቻቸውን ያሉ ተብሎ አይታሰብም። ልጆቹ አንድ የሚያውቁት ነገር ግን አለ፣ ዛሬ በሕይወት መኖራቸውን። Don't break.